ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች፣ የረቡዕ ህዳር 23 2013 ዓ ም ፕሮግራማችንን ይዘን ቀርበናል። ኢትዮ ቴሌኮም በትግራይ ክልል የተወሰኑ አካባቢዎች አገልግሎት እንደገና መጀመሩን አስታወቀ።
አማራጭ የኃይል አቅርቦት ማለትም በጀነሬተር እና በሶላር ሳይት የሚሰሩትን ቴሌኮም አገልግሎት መስጫዎቻችንም ከጥገና ባሻገር እንግዲህ የኃይል አቅርቦት እንዲያገኙ በማድረግ አገልግሎት ለማስጀመር ጥረት እያደረግን ነው።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለዝግጅት ክፍላችን ከሰጡት ማብራሪያ የወሰድነው ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ህወሓት ከወልቃይትና ከራያ አካባቢዎች አፍኖ የወሰዳቸው ንጹሃን ዜጎች የደረሱበት አልታወቀም ሲል የአማራ ክልል መንግስት አስታወቀ። በዚህም ላይ ዘገባ አለን። ሌሎችም ወቅታዊ ዘገባዎች ለመጽሔት ክፍለ ጊዜ አካተናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሶ ታምሬ ይመራል። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ እንጋብዛለን። ከዓለም ዙሪያ የተጠናቀሩ ዜናዎች ይቀድማሉ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አዲስ አበባ ውስጥ በቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራው አካባቢ ቆሻሻ ገንዳ ውስጥ ተጥሎ የተገኘ ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ ጉዳት ማድረሱን የከተማይቱ ፖሊስ ኮሚሽን አስታወቀ። ዛሬ ከጠዋቱ 1:30 አካባቢ ፖሊስ በደረሰው መረጃ መሰረት የተንቀሳቀሰ መሆኑን የኮሚሽኑ የሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤ በሰጡት ቃል ገልጸው፣ ሌላም ቦምብ እዚያው ቦሌ ክፍለ ከተማ ወረዳ 6 ጉርድ ሾላ ቅዱስ ያሬድ ሆስፒታል አካባቢ ተገኝቶ ጉዳት ሳያደርስ በባለሙያዎች መምከኑን አመልክተዋል። በሌላ በኩል በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች በአንድ ሳምንት ውስጥ እጃቸውን እንዲሰጡ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን አሳስበዋል። ይህ በእንዲህ እንዳለ በጸጥታ ስጋት ምክንያት 370 ሰዎች ከቄለም ወለጋ አንፊሎ ወረዳ ወደ ጋምቤላ መሸሻቸው ተሰምቷል። በአሁኑ ጊዜ የሚያፈናቅል የጸጥታ ስጋት በቦታው አለመኖሩን የገለጹት የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽነር አባድር አብዳ ስለ ጉዳዩ መረጃ እንደሌላቸው ቢናገሩም የጋምቤላ የአደጋ ስጋት አመራር ኮሚሽን ጽህፈት ቤት ሸሹ የተባሉት ሰዎች ትምህርት ቤት ውስጥ ተጠልለው እንደሚገኙና በረድኤት ድርጅቶች ድጋፍ እየተደረገላቸው መሆኑንም አስታውቋል። ዝርዝር ዘገባዎችን በመጽሔት ይዘናል። ከ100 በላይ የሚሆኑ ኢትዮጵያውያን ህጻናት ከወላጅና ከቅርብ ዘመዶቻቸው ተነጥለው በሱዳን ኡምራ ኩባ የስደተኞች መጠለያ ውስጥ እንደሚገኙ ሴቭ ዘ ችልድረን የሚባለው የህጻናት ደራሽ ግብረሰናይ ድርጅት አስታወቀ። ህጻናቱ ለጥቃትና ለጉልበት ብዝበዛ የተጋለጡ መሆኑንም ድርጅቱ አሳስቧል። ኤደን ገረመው በሱዳን የሴቭ ዘ ችልድረን ዳይሬክተር አርሻድ ማሊክን አነጋግራ ተከታዩን ዘግባለች።
ባለፉት 4 ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45,000 ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR አስታውቋል። ከነዚህ ውስጥም 45% የሚሆኑት ህጻናት ሲሆኑ በኡምራክባ የስደተኞች ጣቢያ ውስጥ ብቻ 158 የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸው መገኘታቸውን የሴፍ ዘ ችልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ።
We don't have the exact numbers because still the situation is quite fluid and we are still trying to get
ይሄ ነው የሚባል የተረጋገጠ አሃዝ የለንም። ሁኔታውን እየመረመርን ነን። እስካሁን በመጠለያው ውስጥ ያለ ወላጅ ወይም ያለ ጠባቂ ያሉ ልጆች ከ100 ይበልጣሉ። እጃችን ላይ ባለው መረጃ መሰረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል 158ቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው።
ዋና ዳይሬክተሩ እነዚህ ህጻናት በ10 ዓመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ።
There are various interventions at the moment, the need is very big and available resources are very limited. However, humanitarian organizations including Save the Children and we are
ህፃናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያ ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈር ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይህን ለማሟላት እየተረባረቡ ነው።
ዋና ዳይሬክተሩ አክለውም ይሄ አሃዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሀምዳይት ባሉና ከ30,000 በላይ ስደተኞችም የያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ። ዳይሬክተሩ ሴቭ ዘ ቺልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን UNHCR ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን ለዘገባው። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታውቋል። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል ምንጮችን በመጠቀም በዳንሻ፣ በተርካን፣ በሁመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል በአላማጣ ደግሞ ሙሉ በሙሉ አገልግሎት መስጠት መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምጽ ተናግረዋል። የመቀሌው የቴሌኮም መሰረተ ልማት መጎዳት አለመጎዳቱን የሚያጠና ቡድን መላኩን ውጤቱም እስከ ነገ እንደሚታወቅ ገልጸዋል። ዝርዝር ዘገባ በመጽሔት ይዘናል። ይህ በእንዲህ እንዳለ ትግራይ ክልል ውስጥ የመገናኛ ዘዴዎች መቋረጥ ጋዜጠኞች በምድር ላይ ያሉ ሁኔታዎችን ማጣራት እንዳይችሉ እክል መፍጠሩን የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን አስታውቋል። ምንጮችን በቀጥታ ማግኘት አለመቻሉ ምን እየተከናወነ እንደሆነ እንዳናውቅ ያደርገናል። በመሆኑም ውዥንብር ሊፈጥሩ የሚችሉ መረጃዎች ዘጋቢዎች በመገናኛ አለመኖር ምክንያት ማረጋገጥ አልቻልንም ከሚሉ በስተቀር ሳይጣሩ ይቀራሉ ብለዋል። የሲፒጄ የሰሃራ በስተደቡብ ተጠሪ ሙቶኪ ሙሞ ለቪኦኤ በሰጡት ቃል የኢትዮጵያ ፌዴራል መንግስት በጥቂት ግለሰቦች ላይ የሚካሄድ ህግን የማስከበር እንቅስቃሴ በሚለውና የህወሓት መሪዎች ትግራይ ላይ የተከፈተ ጦርነት በሚሉት በዚህ ውጊያ ውስጥ በህይወትና በአካል ላይ የደረሰውን ጉዳት ትክክለኛ ገጽታ ማወቅ አለመቻሉን ተጠሪው አመልክተዋል። በእንዲህ አይነት ጊዜዎች የጋዜጠኞች ስራ እጅግ ቁልፍ መሆኑን የጠቆሙት ሙሞ በፕሬስ ነጻነት ውስጥ የጨበጥናቸውን ሁሉ አጥብቀን መጠበቅ አለብን፣ በዚህ ሁኔታ ውስጥ ጋዜጠኞች ጎልተው እንዲወጡ እንሻለን ብለዋል። የሀገሪቱን የመገናኛ ዘዴዎች በባለቤትነት የሚቆጣጠረው ፌዴራል መንግስቱ ቢሆንም ትግራይ ውስጥ የተፈጠረውን የግንኙነት መቋረጥ ያደረሰው ክልሉን ሲያስተዳድሩ የነበሩት የህወሓት መሪዎች ናቸው ሲል ቀደም ሲል ክስ አሰምቷል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንግሊዝ አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር የሰራው ክትባት ለአጣዳፊ ጊዜ ስራ ላይ እንዲውል ፈቀደች። የሀገሪቱ የመድኃኒቶችና የጤና ጥበቃ ምርቶች ተቆጣጣሪ ባለስልጣን ከጀርመኑ ባዮንቴክ ጋር በመተባበር እየሰራ ያለው የፋይዘርን ክትባት አገልግሎቶች ላይ እንዲውል ዛሬ ፍቃድ መስጠቱ የኮሮና ቫይረስ መከላከያ መድኃኒትን በመጠቀም እንግሊዝን ከምዕራቡ ዓለም የመጀመሪያ ያደርጋታል። ክትባቱ በሚቀጥለው ሳምንት መሰጠት የሚጀምር ሲሆን የብሔራዊው የጤና አገልግሎት ባልደረቦች እንዲሁም የአረጋውያን መጦሪያ ቤቶች ነዋሪዎችና ሰራተኞች የመጀመሪያዎቹ ተከታቢዎች እንደሚሆኑ ታውቋል። በዓለም ዙሪያ ወደ 64 ሚሊዮን የሚሆን ሰው ለኮሮና ቫይረስ መጋለጡንና ወደ 1 ሚሊዮን ተኩል የሚጠጋ ቁጥር ያለው ሰው በኮቪድ-19 መሞቱን በየዕለቱ እየወጡ ያሉ መረጃዎች ያሳያሉ። ሌሎችም ክትባቶች መንገድ ላይ ናቸው። የኢንተርኔት ተጠቃሚዎች ለሚያወጧቸው መልእክቶች ባለቤቶቹ ኩባንያዎች ተጠያቂ እንዳይደረጉ ከለላ የሚሰጠው የሕግ ክፍል ካልተሰረዘ ከተወካዮች ምክር ቤቱ የሚቀርብላቸውን የሀገሪቱን የመከላከያ በጀት ረቂቅ ውድቅ እንደሚያደርጉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስጠነቀቁ። በሕግ መምሪያውና በሕግ መወሰኛው የቀረቡት የ740 ቢሊዮን ዶላር በዛሬ ምንዛሪ ከ28 ትሪሊዮን በላይ የኢትዮጵያ ብር መሆኑ ነው የበጀት ሐሳቦችን ለማጣጣም ወደ ኮሚቴ ሲመራ ነው ፕሬዝደንቱ ዛቻውን በትዊተር ትናንት ምሽት ላይ ያወጡት። የኢንተርኔት ኩባንያዎችን የሚመለከተውንና ፕሬዝደንቱ እንዲወጣ የሚፈልጉትን ምዕራፍ ለሀገሪቱ ጸጥታና ደህንነት እንዲሁም ለምርጫ ተአማኒነት አደጋ ነው ብለው እንደሚያምኑ አመልክተዋል ፕሬዝደንቱ። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክቡራትና ክቡራን ወደ ቆንጂት ለመለሳችሁ
ሰለሞን አባተን ለዜናው እናመሰግናለን። ክብራትና ክብራን የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የረቡዕ ህዳር 23 ምሽት ፕሮግራማችንን ነው። ፕሮግራሞቻችንን በዌብሳይታችን amharic.voanews.com በፌስቡክ ገጻችን @voaamharic በቀጥታ ማግኘት ትችላላችሁ። በአሃዱ ሬዲዮ 94.3 ላይ ደግሞ ከሰኞ እስከ አርብ በቀጥታ ለማድመጥ ይቻላል። ከመደበኛው የአንድ ሰዓት ፕሮግራማችን በተጨማሪ ጋቢና የተሰኘውን የወጣቶች ፕሮግራም እንድትከታተሉ እንጋብዛለን። ወቅታዊ ዘገባዎች ወደሚቀርቡበት ክፍለ ጊዜ ከመላፋችን በፊት ታዲያ አሁን ወደ ኋላ ላይ ከሚቀርቡ ውይይቶች አንዱን ለቅምሻ እናሰማችሁ።
በጣም ብዙ ምስቅልቅል የሆነ የማህበረሰብ ችግሮችን ይዞ ይመጣል። ከዲሞክራሲ ባሻገር ማህበረሰባዊ ችግሮችን ይዞ ይመጣል። አላግባብ ተጠራጣሪነት፣ ምንም አይነት ነገር የሚነገርበት ወቅት ይሄ ከኋላው የሆነ ነገር ስላለ ነው እንጂ እንደዚህ አይደለም ብሎ ሰው ወደ ጥርጣሬ ይገባል ማለት ነው።
በዩናይትድ ስቴትስ ሚኒሶታ የሃምሊን ዩኒቨርሲቲ የተግባቦትና ጋዜጠኝነት ረዳት ፕሮፌሰር እንዳልካቸው ጫላ ናቸው። የጋዜጠኝነት ሙያ በግጭት ወቅት በሚል ርዕስ በተዘጋጀው የዲሞክራሲ በተግባር ፕሮግራማችን እንግዳ ናቸው። ዛሬ ጠብቋቸው። አሁን ወደ መጽሔት ክፍለ ጊዜ በቀጥታ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታወቀ። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል አቅርቦቶችን በመጠቀም ላይ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምጽ አብራርተዋል። አገልግሎቱ በዳንሻ፣ በታርካን፣ በሁመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል ባላማጣ ደግሞ ሙሉ በሙሉ መጀመሩንም ጠቁመዋል። የመቀሌው የቴሌኮም መሰረተ ልማት መጎዳት አለመጎዳቱን የሚያጠና ቡድን መላኩንና እስከ ነገ ድረስ ውጤቱ እንደሚታወቅም አስረድተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩን በስልክ ያነጋገራቸው እስክንድር ፍሬው ነው። በትግራይ ክልል ተቋርጦ የነበረው አገልግሎት በከፊል መጀመሩን ከሚያብራሩበት ይጀምራሉ።
ዛሬ ለደንበኞቻችንም ለሚዲያ አጋሮቻችንም እንዳሳወቅ ነው ሰሞኑን ሁሉ እየሰራን ያለ ነው። እንግዲህ መከላከያ በተቆጣጠራቸው አካባቢዎች የቴሌኮም አገልግሎት የሚሰጥባቸውን ኢንፍራስትራክቸሮች እየጎበኘ እንደዚሁም ጉዳት የደረሰባቸውን እየጠገንን ነው የቆየ ነው። ስለዚህ ከስር ከስር እንግዲህ መጠገን የሚቻልናቸውና እንደምታውቁት የቴሌኮም አገልግሎት ለመስጠት ከሚያስፈልጉ መሰረታዊ አቅርቦቶች መካከል የኃይል አቅርቦት ነው። በአብዛኛው አካባቢ የኮመርሻል ፓወር የመደበኛ የኤሌክትሪክ አገልግሎት አልደረሰም። ስለዚህ እያደረግን ያለ ነው እንግዲህ በአማራጭ የኃይል አቅርቦት ማለትም በጀነሬተር እና በሶላር ሳይት የሚሰሩትን ቴሌኮም አገልግሎት መስጫዎቻችንም ከጥገና ባሻገር እንግዲህ የኃይል አቅርቦት እንዲያገኙ በማድረግ አገልግሎት ለማስጀመር ጥረት እያደረግን ነው። በዚህም ባደረግነው እንግዲህ በከፊል የሰራባቸው አካባቢዎች በዳንሻ፣ በተርካን፣ ሁመራ፣ በሽራሮ እና ማይጸብሪ እንዲሁም ማካድራ በከፊል ስንል እንግዲህ ያለው በዛ አካባቢ ያለው የቴሌኮም አገልግሎት ለመስጠት የዘረጋናቸው ኢንፍራስትራክቸሮች ሙሉ በሙሉ አልተነሱም። ያልተነሱበት ምክንያት የኃይል አቅርቦቱ አማራጭ የኃይል አቅርቦት ስለተጠቀምን ነው ማለት ነው። አላማጣ ግን ሙሉ ለሙሉ ለማስነሳት ችለናል። ስለዚህ ባንኮችም ሌሎች ደንበኞቻችንም አገልግሎት እንዲያገኙ አስችለናል ማለት ነው። በቀጣይም እንግዲህ ጥገናዎችን እያደረግን ነው። ቲሞቻችን በሁሉም አቅጣጫ ተሰማርተዋል። እንደዚህ የሚያስፈልጉ በተለይ የኃይል አቅርቦት ሙሉ ለሙሉ ለማስነሳት ኃይል አቅርቦት መደበኛ ኃይል አቅርቦት መዳረስ ይኖርበታል እና ከኢትዮጵያ ኤሌክትሪክ ኃይል ጋር እየሰራ ነው የምንገኘው። እስክንድር፣ ይሄ ነው ያለው ሁኔታ። አሁን
ጥገናዎች እያደረግን ነው ሲሉ ምን ያህል ጉዳት ነበር የደረሰባቸው የእናንተ መሰረተ ልማቶች? አገልግሎቱን ለመስጠት የሚያስፈልጉ መሰረተ ልማቶች ምን ያህል ጉዳት ነበር የደረሰባቸው በዚህ በህግ ማስከበር ዘመቻው?
እሺ እስክንድር፣ ጥሩ ጥያቄ። ግን ሙሉ ሪፖርቱን እንግዲህ እንዳጠናቀ ሰሪውን ወይም ደግሞ ኦብዘርቬሽናችን እንዳጠናቀቅን ይፋ የምናደርግ ሆኖ ዋና ዋና የሚባሉት ጉዳቶች ግን ፋይበሮቻችን ላይ በተለይ ቴሌኮም አገልግሎት የምንሰጥበት ኮርሳይት የምንላቸው ደግሞ በየቦታው የተከልናቸው መሰረተ ልማቶች የሚገናኙባቸው
ማሰራጫ መስመሮች ማለት ነው። ፋይበሮች ሲሉ ማሰራጫ መስመሮች
ፋይበር ኦፕቲክ በደንብ ተቆርጧልና እነሱ ሪሃብሊቴት ማድረግ መጠገን ለምሳሌ ሽሬ ላይ ከፍተኛ ጉዳት ነው የደረሰበት የኛም ፋይበር በመሬትም ሄደው እንደዚህ ደግሞ የኤሌክትሪክ አገልግሎት OPGW እየተጠቀማለን እሱም እንደዚህ ጉዳት ደርሶበታልና በጅም ኪሎ ሜትር ስለሆነ ጉዳት የደረሰበት ገናውን ስካውን አላጠናቀቅንም። አንዳንድ ኮርሳይቶቻችንም ላይ መጠነኛ የሆነ ጉዳት ደርሶባቸዋል። እነሱንም እየቀገንን ያለ ነው። በቀጣይ እነዚህን ጉዳት የደረሰባቸውን የመሰረተ ልማቶች በዝርዝር በአይነትም በገንዘብም ምን ያህል ጉዳት እንደደረሰብን የምናቀርብ ነው የሚሆነው። ተወሰኑት ቲሞቻችን ገናም አልተመለሱም። እዛው ሆነው ከማዕከል የሚሰጣቸውን አመራር እየተቀበሉ ጥገናውን ያከናወኑ ናቸው ያሉት ማለት ነው። እና በከፊልም ቢሆን ኮሚኒኬሽኑን ቴሌኮም አገልግሎቱን በማስጀመር ማህበረሰቡ ኮሚኒኬት ማድረግ እንዲችል ጥረት እያደረግን ያለ ነው ማለት ነው። ከዛ ባሻገር በዋናነት በመቀሌ ከተማ ዋና የምንለው ትልቁ የኮርሳይታችን የትግራይ ክልልን ሰርቭ የምናደርግበት ኮርሳይት አለ።
ለአድማጮች ግልጽ ለማድረግ
እንግዲህ ዋና ዋና የቴሌኮም ኢኩዊፕመንቶቻችን አገልግሎቱን ለመስጠት የሚጠመጡት ናቸው ማለት ነው። እና በየቦታው የምታዩቸው ታወሮች አሉ ለምሳሌ። ከነዛ ውጭ ደግሞ ኮርሳይት የምንላቸው ዋና ዋና እቃዎች ብለን የሚሰጣቸው እቃ ባንለውም የቴሌኮም ኢኩዊፕመንት ሰርቨሮች ለምሳሌ እንደዚህ አይነት እቃዎቻችን የሚቀመጡባቸው
ማከማቻ ቦታዎች
አገልግሎቱን ለመስጠት የሚያስፈልጉ እንግዲህ የቴክኖሎጂ ተርሞችን ለመጠቀም ለመኞቻችን ኮንፊዝ እንዳናደርግ ብዬ ነው። እነዚህ ሳይቶች መነሳት ይኖርባቸዋል። ጉዳት የደረሰባቸው መጠገን ይኖርባቸዋል። በየቦታው ደግሞ የምታያቸው ታወሮቻችን ከእነዚህ ኮር ሳይቶች ጋር የተገናኙባቸው ፋይበር ኬብል አለ። ይሄ ደግሞ መጠገን ይኖርበታል። የተቆረጡ ብዙ አሉ። ሪሃብሊቴሽን የሚፈልጉ ጥገና የሚፈልጉ ብዙዎች አሉ። እነዚህ ኮር ሳይቶች አካባቢ ላይ ደግሞ ከመደበኛ የኃይል አቅርቦት ባሻገር የአገልግሎት መቆራረጥ እንዳይኖር በተለይ ኮር ሳይቶቻችን ላይ ጀኔሬተሮች ይቀመጣሉ። ለምሳሌ በዳንሻ ላይ የነበረው የጀኔሬተራችን ተጎድቶ ነው የነበረው። ስለዚህ ከሌላ በርካታ ሆኖ የተጠቀምን ያለ ነው። በየአካባቢው በእነዚህ ሳይቶች ላይ የነበሩ ባለሙያዎቻችንም አንዳንዶቹን ስላላገኘ ናቸው ከአቅራቢያ ካሉ ፈትቢሯችን ነው የሰው ኃይል ከአዲስ አበባም እንደዚሁም ለምሳሌ ከጎንደር፣ ከባህር ዳር፣ ከደሴ፣ ከየአቅራቢያው እንደዚሁም ከሰመራ ባለሙያ እየላክን እያሰራን ያለ ነው። ከሄድኳርተር የሚሄደው ዋናው ኮር ቲሙ እንደተጠበቀ ሆኖ ማለት ነው። ስለዚህ እነዚህ አይነት ጥገናዎችን እያደረጉ ናቸው ያሉት። አንዳንድ ሳይቶችን ለማስነሳት የምንጠቀመው እንግዲህ የኃይል አቅርቦታችን መደበኛው የኤሌክትሪክ ኃይል እንዳለ ሆኖ ጀኔሬተር አለን፣ ሶላር ሲስተሞችንም እንደዚህ እንጠቀማለን። ስለዚህ በአብዛኛው የመደበኛ ኤሌክትሪክ ገና ያልተነሳባቸው በመሆናቸው በከፊል ያልነው ለዛ ነው። ለምሳሌ በዳሻ፣ ሰርካል፣ መራ፣ በሽራሮ፣ ማይጸብሪ፣ ማይካድራ በከፊል ያለበት ምክንያት ካሉን አጠቃላይ ቢቴሶች ከሶላር ሲስተም መነሳት የቻሉትንና ሰርቭ እያደረግን ያለ ነው ማለት ነው። እንደዚሁም በጀኔሬተር ያላቸውን ነዳጅ በመሙላት ጭምር ነው አገልግሎት ለመስጠት የሞከርን ያለ ነው። እንግዲህ ቀስ የተጓዝን ነዳጅ መሙላትም ጀኔሬተሮችን አቬል ማድረግ ራሱን የቻለ ሰፋ ያለ ጊዜ ከመውሰዱ ጋር ተያይዞ ማለት ነው። መቀሌ ላይ የሚኖረን እንግዲህ ቲማችን በዛሬና በነገ መካከል ይደርሳል ብለን እናስባለን። ይህንን እንዳጠናቀቅን ደግሞ እንደዚሁ መረጃ እንሰጣችኋለን ማለት ነው።
መቀሌን ጨምሮ በሌሎች በሁሉም የትግራይ አካባቢዎች መቼ እናዳርሳለን ብላችሁ ታስባላችሁ? አሁን አገልግሎቱን
መሰረታዊ ጥያቄ ሊመለስ የሚገባው የመቀሌ ኮር ሳይት ያለበትን ሁኔታ ማረጋገጥ ይኖርብናል ማለት ነው። ምን ያህል ጉዳት እንደደረሰበት ዛሬ የሄደው ቲም ሲደርስ ነው የምናውቀው ማለት ነው። ከፍተኛ ጉዳት ከደረሰበት አገልግሎቱን ለመመለስ ረዘም ያለ ጊዜ ሊወስድ ይችላል ማለት ነው። እንደደረሰበት ጉዳት መጠን ይሆናል ማለት ነው የሚወስደው። እንግዲህ አንዳንድ ቦታዎች ላይ ዋይሮች በጣም ተመተዋል፣ ተጎድተዋል እና እነሱን ለመጠገን ሰፋ ያለ ጊዜ ይወስዳል። ምንድን ነው እያደረግን ያለ ነው? በሌሎች አማራጮች እንግዲህ አገልግሎት እንዳይቋረጥ ተብሎ ከዚህ በፊት የተዘረጉ ኦልተርኔቲቭስ ወይም ሪደንደንሲ የምንላቸው አሉ። ወደ ሌላ ኤሪያ ትራፊካቸውን ዳይቨርት በማድረግ ማህበረሰቡ በዛ አካባቢ ያለው ማህበረሰብ አገልግሎት እንዲያገኝ ጥረት እያደረግን ነው። አሁንም ሰርተዋል ያልናቸው በከፊል ሰሩ ያልናቸው እዛው ባለው አቅርቦት ብቻ ሳይሆን ኢኩዊፕመንት ብቻ ሳይሆን በአቅራቢያ ወዳሉ ክልሎችም ዳይቨርት በማድረግ ጭምር ነው እያሰራ ነው ያለ ነው ማለት ነው። እንደው በሚገባ ቋንቋ ለማስቀመጥ ያህል ስለዚህ መቀሌ ላይ ያለው ዋናው ሲስተም ወይም ደግሞ የኮር ሳይታችን በደረሰበት የጉዳት መጠን ይሆናል እንግዲህ ሪካቨር የምናደርግበት ጊዜ የሚወስነው እሱ ነው ማለት ነው።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
እኔም አመሰግናለሁ። እስክንድር መልካም ቀን።
የምሽቱን አብይ ርዕስ ነበር ያደመጥነው። ዛሬ በአዲስ አበባ ቦሌ ክፍለ ከተማ ሁለት ቦምቦች የተገኙ ሲሆን አንደኛው በሰው ላይ መጠነኛ ጉዳት ሲያደርስ ሁለተኛው ጉዳት ሳያደርስ እንዲከሽፍ መደረጉን የአዲስ አበባ ፖሊስ ኮሚሽን ገልጿል። ህብረተሰቡ አጠራጣሪ ነገሮችን ሲመለከት በፍጥነት ለፖሊስ ጥቆማ እንዲሰጥም ፖሊስ ጥሪ አቅርቧል። ሙክታር ጀማል ተጨማሪ አለው።
የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤ እንደገለጹት ሁለቱ ቦምቦች የተገኙት ዛሬ ህዳር 23 2013 ከጠዋቱ 1 ሰዓት ተኩል አካባቢ ነው። በቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራ አካባቢ በቆሻሻ መጣያ ገንዳ ውስጥ ተጥሎ የተገኘ አንደኛው ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ አደጋ አድርሷል ብለዋል።
በሶስት ተጠቅለው ያደረጉትን አካባቢ ሻዩ አይቶ ለፖሊስ ጥቆማ በመስጠት ፖሊሱም የቦምብ አምካኝ ባለሙያዎቹ እንዲመጡ ተደርጎ ባለሙያዎቹ ለመምከን እየሰሩ ነበረበት ወቅት ላይ ፈንድቶ በቅርብ ርቀት በአንድ ገራዥ ውስጥ በሚሰራ ግለሰብ ላይ በጣም መጠነኛ የሆነ ጉዳት ደርሶበት እሱም ህክምና የመጀመሪያ ህክምና እርዳታ ተደርጎ ወደ ቤቱ ገብቷል። ከዛ ውጭ ሌላ ሰው የደረሰ ጉዳት አልነበረም። የህግ ማስከበሩ ስራ ወደ ስልጣኑ እየደረሰ ስላለ እነሱም እዚህ አካባቢ በጭንቅ ስለሆኑ አብዛኞቹ እየተያዙ ነው የነበረው። እንደዚህ ደረሰዎች ደግሞ በተለያየ አጋጣሚ ተለብቆ ያልተያያዙ ሰላማዊ በሆኑ ሰዎች ላይ አደጋ ለማድረስ የሚያደርጉት ካልሆነ በስተቀር ሌላ ግምት የለው።
ሁለተኛው ቦምብ የተገኘው በዚሁ ቦሌ ክፍለ ከተማ ወረዳ 6 ጉርድ ሾላ ቅዱስ ያሬድ ሆስፒታል አካባቢ መሆኑን ኮማንደር ፋሲካ አስረድተዋል። ለፖሊስ በደረሰ መረጃ መሰረት ባለሙያዎች በቦታው ደርሰው አደጋ ሳያደርስ ማምከን መቻላቸውንም ገልጸዋል። ፖሊስ በሚደርሰው ጥቆማና በሚያደርጋቸው ተደጋጋሚ ፍተሻዎች ህብረተሰቡን አደጋ ላይ የሚጥሉ የጦር መሳሪያ በቁጥጥር ስር እያዋሉ መሆኑን ገልጸው በህዝብ በኩል መደረግ አለበት ስላሉ ጥንቃቄም መልእክት አስተላልፈዋል።
ተሽከርካሪ እንጂ የተለያዩ የጦር ሜዳ መነጽሮች ሌሎችም በከተማ አይደለም በጦር ሜዳ በቡድን ልያዙ በጣም በርካታ የሆኑ የጦር መሳሪያዎች ይገኙ ነው። እዚህ አካባቢው ህጻናት መጫወቻ ቦታ ላይ ባለፈው ቅርብ ጊዜ የታየው 5 ልጆች ላይ መጠነኛ ጉዳት የደረሰው የመጫወቻ እቃ ነው ብሎ ሲጫወቱ ውለው ሲጫወቱ ከዋሉ በኋላ ጫወቱ ይጫወታል ብሎ አስቀምጠው ማግስቱ ተመሳሳይ ሲጫወቱ በመስጋ ደረጃ የደረሰው ከዚህ ጋር በተያያዘ ነው። ስለዚህ ህብረተሰቡ ጥቆማ ከመስጠቱ ጎን ለጎን ቶሎ ብሎ ነገሮች ወደ ከፋ አደጋ ሳይደርሱ ቀድሞ ጥቆማ መስጠት እንደዚሁም ባለመያዝና በመጠንቀቅ ትብብር ሊያደርግ የሚገባው
ህብረተሰቡ በተለይ በቆሻሻ መጣያ አካባቢ በሚገኙ ያልተለመዱ ነገሮችና ተጠቅልለው የሚጣሉ እቃዎችን ከመነካካት እንዲቆጠብም አሳስበዋል። አጠራጣሪ ነገሮችን በሚመለከትበት ጊዜ በአፋጣኝ ለፖሊስ እንዲያሳውቅ የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ባህር ዳር እናመራለን። ከባህር ዳር ዘጋቢያችን ያገኘነው ነው። በጦርነት የተሸነፈው ህወሓት ሲያስተዳድራቸው ከነበሩ ከወልቃይትና ራያ አካባቢዎች አፍኖ የወሰዳቸው በአስር ሺዎች የሚቆጠሩ ንጹሐን ዜጎች የደረሱበት አልታወቀም ሲል የአማራ ክልል መንግስት ተናግሯል። ማይካድራ ውስጥ ንጹሐን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፖች ያመሩ ወጣቶች በህግ እንዲጠየቁ ሁኔታዎችን እያመቻቸነን ሲልም የክልሉ መንግስት ጨምሮ አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽንም ታፍነው ተወስደዋል ስለተባሉ ንጹሐን ዜጎች መረጃው ደርሶናል፣ በቀጣይ እናጣራለን ብሏል። ማይካድራ ውስጥ የተገደሉት ዜጎች ቁጥር ሊጨምር እንደሚችልም የኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህወሓት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል ይገደላል ነው ያሉት። በዚህም ባለፉት 30 አመታት ውስጥ ከግማሽ ሚሊዮን ህዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌደራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሓት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በ10 ሺዎች የሚቆጠሩ ንጹሃን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል።
በወልቃይት አካባቢ ከ500 ሺህ ወይም ወደ ግማሽ ሚሊዮን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት፣ ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩና ያለፉትን በርካታ ዓመታት በግፍ በችግር በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን እነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በ10 ሺዎች የሚቆጠሩ ታፍነው የተወሰዱበት፣ በቅርብም ተወሰኑ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዞ የተወሰዱበት፣ ወደ 8 የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ እውነት ነው ማለት ነው። በራያ አላማጣ አካባቢም አላማጣ እስር ቤት ላይ የታሰሩ ባለሀብቶች፣ የፖለቲካ ኤሊቶች፣ የተለያየ ጥያቄ የሚያነሱ አማራዎች ታፍነው የት እንደተወሰዱ አይታወቅም። ይሙቱ ይዳኑ አናውቅም።
በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃይትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው ከሰሞኑ በሁመራ አካባቢ በርካታ የጅምላ መቃብሮች እንደተገኙም ጠቅሰዋል።
ከትህነግ ነጻ የወጡ የሁመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው። ገና አካባቢው እየታሰሰ ነው ያለው። እስካሁን በዚህ ደረጃ ገዳይነቱንና በግፍ የገደላቸውን ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለ። እነዚህ ንጹሐን ዜጎች ናቸው። ምንም ከትህነግ ጋር ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሐን አርሶ አደሮች፣ የከተማ ነዋሪዎችን ነው እንደዚህ ያደረገው። ይሄ አሸባሪ ድርጅት መሆኑን በገሃድ የሚያሳይ ነው።
ኃላፊው ቁጥሩን በውል ባይገልጹም የአማራ ብዙሃን መገናኛ ድርጅት ሰሞኑን በድረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች 70 መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሐን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስታውሰዋል። የሳምሪ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይን እማኞች መኖራቸውንም ጠቁመዋል። ቡድኑን ለሕግ ለማቅረብም ከፌዴራል መንግስቱ ጋር እየሰሩ መሆኑን ገልጸዋል።
እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን ነው የተሻገሩት ሚል ሀሳብ አለ። ሱዳን ላይ ተፈናቅለናል በጦሩ የሚሉ ኃይሎች አሉ። እነዚህ ኃይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቅ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌዴራል ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ እነዚህን ለህግ ለማቅረብ የፌዴራል መንግስት ወደ ሌላ አገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራል። እኛ ግን በዚሁ አካባቢ መሽጎ የተገኙ የጠፉ የተደበቁትን ግን በየአካባቢው በተሰማራንበት በክልላችን ዙሪያ ያሉትን ግን የያዝን ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራው እንደቀጠለ ነው የሚል ሀሳብ ነው ያለኝ።
ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይካድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖርበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በ10 ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል።
መረጃውን ሰምተናል፣ ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም። ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። ማናቸውም እንደዚህ በጣም ሰፋ ያለ የሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው ጉዳዮች። ግን ያለን አቅም ውስን ነው። ባለን አቅም ግን በተቻለ መጠን እነዚህ የመሳሰሉ ነገሮች ሁሉ ማጣራታችን አይቀርም።
በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል።
የማይካድራው በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ቁጥር ከዚያ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨመር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ። ግን ቢያንስ እስከዚያ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከትነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃ ለመገኘት የሚችል ከሆነ እዛ ጊዜ ይታወቃል ብለን ተስፋ እናደርጋለን። እኛም ምርመራ ስራችንን ቀጥለናል። ተጨማሪ የመረጃ ምንጮች እና ምስክሮች አነጋገር ማስረጃዎች አሰባስበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል። አስቀድመን እንደገለጽ ነው።
የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን መተከል ዞን የሚንቀሳቀሱ የህወሓት ጥፋት አስፈጻሚ ርዝራዦች እጃቸውን ይስጡ ሲሉ ያወጡትን ማሳሰቢያ ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው የአንድ ሳምንት ጊዜ በመሆኑ አሁን በቀሩት ቀናት የጥፋት ኃይሎቹ እጃቸውን በሰላማዊ መንገድ ይስጡ ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አስተላልፈዋል።
የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህወሓት ጥፋት አስፈጻሚ ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የገለጸው። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እንዲህ ብለዋል።
ሁለት አይነት አማራጭ ነው ያለው። በመጀመሪያው አማራጭ በሰላማዊ መንገድ ትጥቅ ሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ሁኔታ ይፈጠራል። ሁለተኛ አማራጭ ጸረ ሰላም ኃይሎች እጅ የማይሰጡ ከሆነ የመጨረሻው አማራጭ ኦልሬዲ ጁንታው ላይ ተግባራዊ የተደረገው የህግ ማስከበር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው ክቡር ርዕሰ መስተዳድሩ በወቅቱ መግለጫ ያወጡ።
እነዚህ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል አቶ መለሰ። ይህ ዜና እስከተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል።
ጥሪ ቀርቦላቸዋል። እኛ እስከ መድረስ በዚህ ሳምንት ባለው ጊዜ ውስጥ ሰላማዊ የሆነ ሰው ትጥቁን ፈቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልእኮን ዋነኛ ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመደምሰስና ህግን የማስከበር ተግባር ተጠናክሮ እንደሚቀጥልም በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጋጋት ይመስለኛል። 43 የሚሆኑ ጸረ ሰላም ኃይሎች እጅ ሰጥተዋል የሚለው ነገር ፖስት ተደርጎ አይቼዋለሁ። ትክክል አይደለም።
ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ እጅ የሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ 7 የሚሆኑ ግለሰቦች ቆስለው ሕክምና እየተከታተሉ እንደሆነ ተገልጿል። እና የክልሉ መንግስት ይህንን መግለጫ እያወጣ ባለበት ሁኔታ ይህንን ጥቃት የሚፈጽሙ አካላት ማን ናቸው? ይህንን ጥቃት ማስቆም ያልተቻለበት ምክንያት ምንድን ነው?
ላይ መሰረት ኮማንድ ፖስቱ ከታወቀ ጊዜ አንስቶ 280 በላይ የሚሆኑ በሰላሞች ላይ የመደምሰስ እርምጃዎች ተወስደዋል። 90 በላይ የሚሆኑ መረጃ በማቀበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባራዊ የሆነበት ሁኔታ አለ። ከዛ ባሻገር ወደ 85 በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርገዋል። ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ጁንታ ኦልሞስት ግብዓተ መሬቱ ተፈጻሚ ሆኗል። ይህን ተከትለው እንግዲህ ዛሬ ጠዋት ከቻግኒ ወደ ግልገለ በለስ የሚመጣ መኪና ሄዲዳ ቀበሌ በሚባለው አካባቢ ላይ ጸረ ሰላም ኃይሎች ከጠዋቱ 2:15 አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ 7 የሚሆኑ ንጹሃን ዜጎች ላይ ከመካከለኛ እስከ ከባድ የማቁሰል አደጋ አድርሰዋል። እነዚህ የማቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል ህክምና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የጸረ ሰላሞች እኩይ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፐሬድ ሲሆን እነዚህ የጥፋት ተልእኮ ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው እየተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ ግን እዛም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረተሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢ መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጸረ ሽምቅ እና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ የዜጎችን ደህንነት የማስጠበቅ ስራዎች እንዲሰሩ እየተደረገ ነው ያለው።
ህብረተሰቡ ከጸጥታ አካላት ጋር በመቀናጀት የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው፣ ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ቀጣዩ አገራዊ ምርጫ እንዲራዘም በፖለቲካ ፓርቲዎች የሚሰነዘሩ ጥያቄዎች ህዝብን የሚያደናግሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በቀጣዩ ምርጫ ዙሪያ ምክክር ማድረጋቸውን መስፍን አራጌ ዘገባ አድርሶናል።
የመንግስት መገናኛ ብዙሃን ምርጫ 2013 ቁልፍ የሽግግር ምዕራፍ የሚል መሪ ሀሳብ ሰንቆ ከጠቅላይ ሚኒስትር አብይ አህመድ ጋር ተደርጓል ባሉት ውይይት ተፎካካሪ የፖለቲካ ፓርቲዎችና የሲቪክ ማህበራት ተሳትፈዋል። የጠቅላይ ሚኒስትር ጽህፈት ቤት በይፋዊ ገጹ እንዳስታወቀው የውይይቱ ተሳታፊዎች ካነሷቸው ነጥቦች ውስጥ መሰረታዊ ነገሮች ሳይሟሉ ምርጫውን ለማካሄድ መጣደፍ ተገቢ አይደለም የሚለው ይገኝበታል። ጠቅላይ ሚኒስትሩ ግን ምርጫው መራዘም የለበትም ሲሉ የነበሩ አንዳንድ የፖለቲካ ፓርቲዎች የሀሳብ ለውጥ አድርገው ምርጫው እንዲራዘም መጠየቃቸው ህዝብን ማደናገር ነው ሲሉ ይወቅሳሉ። ጠቅላይ ሚኒስትሩ ቀጣዩ ሀገራዊ ምርጫ ከዚህ በፊት ሲነሱ የነበሩ ቅሬታዎች የማይደገሙበት ሆኖ እንዲፈጸም መንግስታቸው በትኩረት እንደሚሰራ ነው የገለጹት። ተሳታፊዎቹ ለምርጫው አስፈላጊ የሆኑ መሰረታዊና ህጋዊ መደላድሎች ይሟሉ፣ የባለድርሻ አካላትና የምርጫ ታዛቢዎች ሚና በምርጫ መተግበሪያ ደንብ መሰረት በአግባቡ ይተግበር፣ ተፎካካሪ የፖለቲካ ፓርቲዎች በህጉ መሰረት በምርጫ ሜዳው የሚሳተፉበት መደላደል ይዘርጋ ሲሉ ጠይቀዋል። ጠቅላይ ሚኒስትሩ የሰጡትን ምላሽ በዳሰሳ ያቀረበው ጽህፈት ቤታቸው የምርጫ ሂደቱን እያስቀጠሉ የሚስተዋሉ ችግሮችን ጎን ለጎን መፍታት እንደሚገባ ጠቁመዋል። የተለያዩ የህዝብ አስተያየቶች የሚስተናገዱበት መደላደል ሊኖር ይገባል የሚለውን የተፎካካሪ ፓርቲዎች ጥቆማ ለዴሞክራሲያዊ ግንባታው አስፈላጊ ነው ሲሉ ጠቅላይ ሚኒስትሩ ገልጸውታል። ገዢው ፓርቲን ጨምሮ በሁሉም የፖለቲካ ድርጅቶች ውስጥ የስነ ምግባርና የሙስና ድርጊቶችን መከላከል አስፈላጊ መሆኑንም አስረድተዋል። መንግስት በቅድመ ምርጫ ወቅት የሚያጋጥሙ ችግሮች በሚፈቱበት አቅጣጫ ዙሪያ እየመከረ መሆኑንና ቀጣዩ ሀገራዊ ምርጫ ዴሞክራሲያዊ፣ ፍትሐዊና ሁሉን አሳታፊ እንዲሆን ይሰራል ብለዋል ጠቅላይ ሚኒስትሩ። ከመሬት ይገባኛል ጋር ተያይዞ ለረጅም ዓመታት የዘለቀ ጥያቄዎች መኖራቸውን ያረጋገጡት ጠቅላይ ሚኒስትሩ ጥያቄዎቹ ምላሽ የሚያገኙት የይገባኛል ጥያቄ በሚነሳባቸው ክልል ህዝቦች ጋር በሚደረግ ምክክርና ይህንኑ ችግር ለመፍታት የተቋቋመው ኮሚሽን በጥናት ላይ ተመርኩዞ በሚያቀርበው ምክረ ሀሳብ መሰረት ነው ብለዋል። ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በተደረገው ውይይት ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በቀጣዩ ሀገራዊ ምርጫ ፋይዳና ተዋናዮች ሚና የመነሻ ሀሳብ አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ፕሮግራም ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድታመሹ በድጋሚ እንጋብዛችኋለን። ዲሞክራሲ በተግባር፣ ሴቶችና ቤተሰብ እንዲሁም ኢትዮጵያውያን በአሜሪካ ፕሮግራሞች ተሰናድተዋል። አብራችሁን ቆዩ። አሁን በቀጥታ ወደ ዲሞክራሲ በተግባር ፕሮግራም ይሆናል የምናልፈው። ለዲሞክራሲ አስፈላጊ መሰረታዊ ተቋም ነው የሚባለው የጋዜጠኝነት ሙያ በግጭትና በጦርነት ወቅት ለማህበረሰቡ የሚያበረክተው አስተዋጽኦ ምንድን ነው? የዚህ ሙያ መሰረታዊ የስነ ምግባር መርሆች በግጭት ወቅት ይጣሳሉ? እነዚህን ጥያቄዎች መነሻ ያደረገችው ጽዮን ግርማ ሚኒሶታ ክፍለ ግዛት በሚገኘው ሃምሊን ዩኒቨርሲቲ የተግባቦትና የጋዜጠኝነት ረዳት ፕሮፌሰር ከሆኑት ከዶክተር እንዳልካቸው ጫላ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ዶክተር እንዳልካቸው ጫላ ወጣት በመሆንህ አንተ እንድልህ ፈቃድ ሰጥተኸኛል። ስለዚህ አንተ ብዬ ነው ቃለ ምልልሱን የምቀጥለው።
ደስ ይለኛል።
በቅድሚያ ፈቃደኛ ሆነ እውቀትህን ልታካፍለን ስለሆነ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። ለዛሬ ዴሞክራሲ በተግባር ለተሰኘው ፕሮግራማችን እንግዲህ ከዴሞክራሲ ጋር በቀጥታ ከሚገናኘው የጋዜጠኝነት ሙያን በመምዘዝ ነው ለማነሳቸው ጥያቄዎች ምላሽ እንድትሰጠኝ የጋበዝኩት። እንደው በመጀመሪያ የጋዜጠኝነት መርሆዎች ግጭት በሚከሰትበትና ግጭትን የተመለከቱ ዘገባዎች በሚቀርብበት ጊዜ የሚጣሱ፣ የሚታጠፉ ወይም ደግሞ በማቻቻል የሚታለፉ ናቸው ወይ?
በጣም አመሰግናለሁ። ሲሆን እንግዲህ ጋዜጠኝነት ለዲሞክራሲ መሰረታዊ ተቋም የሚባል ነው። ግን እንግዲህ ጋዜጠኝነት ሲተገበር በግጭት ውስጥም ወይም ግጭት ባልሆነው አካባቢ በሚዘገብበት ወቅት የሙያ ስነ ምግባር አለው። የሚጣስ ወይም የሚታጠፍ ሙያ ስነ ምግባር አይደለም። ጋዜጠኝነት ሲሰራ በዋናነት እውነትን መሰረት ያደረገ እውነትን መናገር፣ እውነትን ለሕዝብ ተደራሽ ማድረግ እና ደግሞ ድምፅ አልባ የሆኑ ወይም ተሰሚነት የሌላቸው የማህበረሰብ ክፍሎችን ድምፅ ማስተጋባት እና ተሰሚነት እንዲያገኙ ማድረግ ነው በዋናነት። ግን ደግሞ ይሄ ማለት ድምፅ የሌላቸውም ሰዎች ወይም ውክልና የሌላቸው ሰዎች፣ ማርጂን ላይ ያሉ ማህበረሰቦች በእነሱ ጉዳይ ላይ ዜና ሲሰራ የሌለን ነገር ይነገር፣ ውሸት ይነገር ማለትም አይደለም። ስለዚህ ጋዜጠኝነት በምንም ነገር ውስጥ ስነ ምግባሩን ማጠስ ወይም ደግሞ ስነ ምግባሩን ኮምፕሮማይዝ ማድረግ የለበትም። አንድ ጋዜጠኛ በግጭት ውስጥም ቢሆን
በምንም ነገር ውስጥም ሆኖ የሙያ ስነ ምግባር ነው። የሙያ ስነ ምግባር ደግሞ በምንም ነገር ውስጥ አይጣስም በሚል አንስተሃል። እንደ ሙያ ምስክርነት ነው የምንወስደው። በዚህ ጉዳይ ላይ ምርምር ያደረግ የተማርክ በማስተማርም ላይ ያለ ሰው ስለሆንክና እነዚህ መርሆች ሲጣሱ በማህበረሰቡ ላይ የሚያስከትሉት ችግሮች ምንድን ናቸው? ቀደም ሲል እንደጠቀስከው ይሄ ሙያ አገልግሎት የሚሰጠው ለማህበረሰቡ ነው። መርህ አለው፣ ስነ ምግባር አለው። ስለዚህ ይሄ ሲጣስ ማህበረሰቡ ላይ የሚደርሰው ችግር ምንድን ነው?
ስነ ምግባር ሲጣስ በብዛት ሙያው ተአማኒነት ያጣል። ሙያው ተአማኒነት አጣ ማለት ቅድም እንግዲህ ስንጀምር ስንነጋገር ለዲሞክራሲ ዋናው መሰረታዊው ነገር እውነትን መናገር መርሆ ያደረገ ጋዜጠኝነት ነው። መተማመን ይጠፋል። ስለዚህ ጋዜጠኝነት እንደ ሙያ፣ ጋዜጠኝነትን ደግሞ መተግበር የሚችሉ ተቋማት እንደ ተቋም ተአማኒነታቸው ወይም ክሬዲቢሊቲያቸውን ያጣሉ። ያ ማለት በእነዚህ ጋዜጠኞች ወይም በጋዜጠኝነትን በሚተገብሩ ተቋማት እና በማህበረሰቡ መሀል ያለው የመተማመን ይደክማል ማለት ነው። እና እውነት ተብሎ ሊቀበል የሚችለው ወይም ደግሞ አንድ ዘገባ ሲሰራ ያን ዘገባ እንደ እውነተኝነት ለመቀበል ይቸግረዋል ማለት ነው። እና ክሬዲቢሊቲ ከሌለ አስቸጋሪ ነው፣ ብዙ ማህበረሰባዊ ቀውሶች ያመጣል። አንድ ተቋም ጋዜጠኝነት ክሬዲቢሊቲው ከጠፋ ወይም ተአማኒነቱ ከጠፋ በጣም ብዙ ምስቅልቅል የሆነ የማህበረሰብ ችግሮችን ይዞ ይመጣል። ከዲሞክራሲ ባሻገር ማህበረሰባዊ ችግሮችን ይዞ ይመጣል። አላግባብ ተጠራጣሪነት፣ ምንም አይነት ነገር በሚነገርበት ወቅት ይሄ ከኋላው የሆነ ነገር ስላለ ነው እንጂ እንደዚህ አይደለም ብሎ ሰው ወደ ጥርጣሬ ይገባል ማለት ነው። እና እርስ በርስ ወደ መጠራጠር ወይም ደግሞ አሁን በእንግሊዝኛው የኢንፎርሜሽን ዲስኦርደር የሚባለው አለ ማለት ነው። ሁሉም እርስ በርስ አለመተማመን እና እርስ በርስ አለመግባባት፣ የተግባቦት እጦት ችግር ወይም የኮሚኒኬሽን ዲስኦርደር ይመጣል ማለት ነው። ያ ማህበረሰባዊ ትልቅ ኢምፓክት ነው ማለት ነው። እና ከባድ ነው፣ ብዙ ውስብስብ ችግሮችን ያመጣል።
አሁን ያለውን የኢትዮጵያን ሁኔታ ስናነሳ ግልጽ በሆነ መንገድ መረጃዎችን ወደ ህዝብ ለማድረስ መረጃ የሚያሰባስብበት መንገድና መረጃ የሚያገኝበት መንገድ ክፍት መሆን አለበት እና አሁን ባለው ሁኔታ መረጃዎች በአግባቡ በሚፈለገው መጠን ሳይደርሱ ሲቀሩ የሚዛቡ ነገሮች አይኖሩም ወይ? ያኔ የሙያው ስነ ምግባር ተጣሰ ማለት አይቻልም ወይ?
በተለይ አሁን ኢትዮጵያ ውስጥ እየሆነ ባለው ግጭት፣ አንዳንዱ ግጭት ብሎ ይዘግበዋል፣ አንዳንዱ ጦርነት ይለዋል፣ መንግስት የግን ማስከበር ዘመቻ ብሎ ይጠራዋል እና ሰው እንደፈለገ ሊወስደው ይችላል። ለእኔ እንዲመቸኝ ግጭት ብዬ ቀጥላለሁ እና አሁን ባለው ግጭት ብዙ መረጃዎች በመንግስት ሚዲያ ነው የሚነገሩት፣ ወይም ደግሞ ሌላኛው የግጭት ተዋናይ የሆነው የህወሓት ቡድን አለ። እነሱ በሚሰጡት መረጃ ሰው ተመስርቶ መረጃ ሊያገኘው ማለት ነው። ምንድን ነው የሚሆነው ምን አይነት ግጭት ነው እየተካሄደ ያለው የሚለውን ነገር ግማሹ በራሱ ይሞላል። ምክንያቱም እንዳልኩሽ ሙሉ የሆነ መረጃ በሁለቱም ወገን ለማድረስ አስቸጋሪ ስለሆነ ሀገር ሴኪሪቲ ጉዳይ ነው። ስለዚህ ጥንቃቄ ማድረግ አለበት፣ ማርሃር ሚኒማይዝ ማድረግ አለበት፣ ትራንስፓረንትም መሆን በተቻለ መጠን ትራንስፓረንትም መሆን አለበት የሚሉ ትልልቅ የጋዜጠኝነት መሪዎች ስላሉ ይሄ ደግሞ ግጭቱ ከሀገር ደህንነትም አንጻር ትልቅ ግጭት ስለሆነ ከዜጎችም ደህንነት አንጻር ግጭቱ ትልቅ ስለሆነ ይህንን ከግንዛቤ ያስገባ የመረጃ ፍሰት የለም። ይሄ በመሆኑ የተነሳ በጣም ብዙ ሰዎች በራሳቸው ይሞላሉ። ማህበራዊ ሚዲያ ላይ ይከታተላሉ። ማህበራዊ ሚዲያ ላይ በጣም ብዙ በርካታ ኢንሳይደር ነን ወይም ውስጥ አዋቂ ነን እያሉ መረጃ የሚለቁ ሰዎች አሉ። ከዛ በተጨማሪ ደግሞ ዓለም አቀፉ ሚዲያ ነገሩን በሚዘግብበት መንገድ አንደኛ በእንግሊዝኛ ነው የሚዘግበው። እንግሊዝኛ ሲሰራ ደግሞ በትራንስሌሽን እና ያ ሌላ ሌየር ወይም ሌላ ችግር ይጨምርበታል ማለት ነው።
ይህ በሚሆንበት ጊዜ ሙያው በሚጠይቀው መንገድ ተሰርቶ ለማህበረሰቡ ሲቀርብ ማህበረሰቡ ያንን አዳምጦ ከዛ መረጃውን አሰላስሎ ውሳኔ እንዲሰጥ ነው። እንደዚህ አይነት አሁን እንደጠቀስከው ባለው መልኩ በተምታታ መልኩ መረጃ ሲደርስ አሁንም ማህበረሰቡ የሚደርስበት ጉዳት ምንድን ነው?
መጀመሪያ ደረጃ እንግዲህ ማህበረሰቡ ሙሉ መረጃ አይኖረውም ውሳኔ ለመወሰን ይቸገራል፣ ወይም ደግሞ በተሳሳተ መረጃ ላይ ተመስርቶ ውሳኔ ይወስናል ማለት ነው። ስለዚህ አንዱ ትልቁ ችግር ይሄ ነው። ሁለተኛ እንደ ባህልም ኢትዮጵያ ውስጥ ማህበረሰቡ መንግስት የሚወስናቸውን ውሳኔዎች መንግስታዊ ያልሆኑ ተቋማት፣ ትልልቅ ተቋማት የሚወስኑት ውሳኔዎች አሳታፊ አይደለም። በብዛት ልምዱ የለም። በዚህ የተነሳ ማህበረሰቡ ከመንግስት ጋር ያለው ወይም ከአስፈጻሚ አካል ጋር ያለው ግንኙነት በጥርጣሬ የተሞላ ይሆናል ማለት ነው። እና ያም በጣም ትልቅ አስተዋጽኦ አለው። ማነው ተጠያቂ እንደሆኑ አሁን ለምሳሌ በዚህ አሁን እየሆነ ባለው ግጭት ማነው ተጠያቂው? በምን መንገድ ነው ግጭቱ የተከሰተው? መንግስት የሚነግረን መረጃ አለ። ትክክልም ይሆናል፣ ትክክልም ላይሆን ይችላል፣ ሙሉ ቢሆን ይችላል፣ ላይሆንም ይችላል። በዛ መሰረት ነው የማህበረሰብ አስተያየት የሚወሰነው፣ በዛ ነው ማለት ነው። እና ባሉት መረጃዎች መሰረት ስለሆነ የህዝብ ድጋፍ ማሰባሰቢያ ሊያደርገው ይችላል። መንግስት ማህበረሰቡ ከመንግስት ጋር ያለውን ግንኙነት ሊያሻክርበት ይችላል። በዚህ የተነሳ ሰው ሙሉ መረጃ አይኖረውም፣ ዲሞክራሲ አይጋብርም፣ ግልጽነት አይኖርም። ስለዚህ ያ ማለት ጥሩ የአስተዳደር ዘይቤ አይሆንም ማለት ነው። እና ትልቅ አስተዋጽኦ ነው የሚያደርገው ጋዜጠኝነት። ጋዜጠኝነትን በአግባቡ አለመተግበር ደግሞ በተቃራኒው ማህበረሰብን ይጎዳል ማለት ነው።
ዶክተር እንዳልካቸው ጫላ እንግዲህ ለእለቱ ለዲሞክራሲ በተግባር በያዝነው ሰዓት ውስጥ ነው እና ቃለ ምልልሱን የምናካሄደው እዚህ ላይ ደምድመው። ዶክተር እንዳልካቸው ጫላ እንግዲህ ሚኒሶታ በሚገኘው ሃምሊን ዩኒቨርሲቲ የኮሚኒኬሽንና የጋዜጠኝነት ትምህርት ክፍል ውስጥ ረዳት ፕሮፌሰር ነህ። ለዛሬ ሙያዊ ማብራሪያ ስለሰጠህን በጣም እናመሰግናለን። እግዜር ይስጥልን።
እኔም አመሰግናለሁ።
ጽዮንንና እንግዳዋን እናመሰግናለን። በመቀጠል ደግሞ የሚቀርበው ሴቶችና ቤተሰብ ይሆናል። የጸረ ጾታዊ ጥቃት የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሯል። በየዓመቱ ለ16 ቀናት ብርቱካንማ ዓለም በሚል ርዕስ በተለያዩ መሪ ቃሎች የሚመራው የጸረ ጾታዊ ጥቃት ዘመቻ ዘንድሮም ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚሉ ሀሳቦችን ይዟል። በዚህ ዘመቻ ላይ በየዓመቱ በሰፊው እንቅስቃሴ የሚያደርጉት የአዲስ አበባ ዩኒቨርሲቲ የየሎ ንቅናቄ ወይም የሎ ሙቭመንት አባላት ዘንድሮ በኮቪድ-19 እና በተለያዩ ሀገራዊ ጉዳዮች ምክንያት ዘመቻውን በድረ ገጽ ላይ ብቻ ለማድረግ ተገደዋል። ኤደን ገረመው የአራተኛ ዓመት ተማሪ፣ የአዲስ አበባ ዩኒቨርሲቲ ተማሪ እና የቡድኑ አስተባባሪ የሆነችውን ማህሌት ታደሰን አነጋግራ ተከታዩን አሰናድታለች።
ባለፉት አራት ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45000 ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR አስታውቋል። ከነዚህ ውስጥም 45% የሚሆኑት ህጻናት ሲሆኑ በኡምራክባ የስደተኞች ጣቢያ ውስጥ ብቻ 158 የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸው መገኘታቸውን የሴፍ ዘ ቺልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ።
We don't have the exact numbers because still the situation is quite fluid and we are still trying to get
ይሄ ነው የሚባል የተረጋጋ አሃዝ የለንም። ሁኔታውን እየመረመርነን እስካሁን በመጠለያው ውስጥ ያለወላጅ ወይም ያለጠባቂ ያሉ ልጆች ከመቶ ይበልጣሉ። እጃችን ላይ ባለው መረጃ መሰረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል 158ቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው።
ዋና ዳይሬክተሩ እነዚህ ህጻናት በ10 አመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ።
There are various interventions at the moment, though the need is very big and available resources are very limited. However, humanitarian organizations including Save the Children and the UNHCR
ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያ ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈሩ ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይሄን ለማሟላት እየተረባረቡ ነው።
ዋና ዳይሬክተሩ አክለውም ይሄ አሃዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሐምዳይት ባሉና ከ30000 በላይ ስደተኞችም ያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ። ዳይሬክተሩ ሴቭ ዘ ቺልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን UNHCR ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውንና እንግዳዋን እናመሰግናለን። በመቀጠል የሚቀርበው ደግሞ ኢትዮጵያውያን በአሜሪካ ይሆናል። የመራጮች ድምጽ በእንግሊዝኛ መጠሪያው Voters Voice ይባላል። የተቋቋመው እዚህ ዩናይትድ ስቴትስ በሚኖሩ ትውልደ ኢትዮጵያ ወይም ኢትዮጵያውያን አሜሪካውያን ነው። መራጮች ድምጽ ማሰማት ያለባቸው በምርጫ ወቅት ብቻ ሳይሆን ከምርጫም በኋላ የመረጧቸው ተወካዮቻቸው እንዲሰሟቸው ድምጻቸውን ያለማቋረጥ ማሰማት እንዳለባቸው የVoters Voice መስራቾች ይናገራሉ። ዋና አላማቸው የኢትዮጵያን ወቅታዊ ጉዳዮች እየተከታተሉ በተለይም ከዩናይትድ ስቴትስ በኩል የሚደረጉ የፖሊሲ ጫናዎች፣ ግፊቶች ወይም የመረጃ ክፍተቶች ሲፈጠሩ መራጭ የሆኑ ኢትዮጵያውያን ዜጎች ተወካዮቻቸውን በቀጥታ ማግኘት የሚችሉበትን መድረክ ማመቻቸት እንደሆነም ይገልጻሉ። ላለፉት በርካታ ወራት በአባይ ግድብ ዙሪያ ሲሰሩ የቆዩ ሲሆን አሁን ደግሞ ሰሞኑን በሰሜን ኢትዮጵያ ትግራይ ውስጥ በተፈጠረው ግጭት ዙሪያ በመስራት ላይ እንደሚገኙ ገልጸዋል። የVoters Voice መስራች ከሆኑት መካከል አንዱ የሆኑትን አቶ አንድነት ምሩን የዛሬ የኢትዮጵያውያን በአሜሪካ እንግዳ አድርገናቸዋል። ደረጀ ደስታ አነጋግሯቸዋል።
አቶ አንድነት ምሩ መጀመሪያ Voters Voice-ን አጠር አድርገው ያስተዋውቁናል።
እግዚአብሔር ይስጥልኝ እንግዲህ ስለድሉ ደረጀ። በመጀመሪያ እንግዲህ በዚህ አማካኝነት ለሞቱት ለተጎዱትና ለተፈናቀሉት ወገኖቻችን እግዚአብሔር ነፍስ ይማርልን ያጽናናልን ለማለት እወዳለሁ። ስለድሉም አመሰግናለሁ። Voters Voice ባጭሩ አሜሪካ ውስጥ ለሚኖሩ እና ስለ ጉዳይ ነው ብለው ስለሚያስቡበት ጉዳይ የነሱን ተመራጮች ኮንግረስ ውስጥ የሚሰሩትን ቀጥታ ለማግኘት በጣም በቀላሉ መሰረት የተሰራ ሶፍትዌር ነው።
ምንድን ነው በቀጥታ ለማግኘት ሲባል እንዴት ነው የሚገኘው? በምን መንገድ ነው የሚያገኙት? እስቲ አብራሩት እሱን።
የኛ ዋናው አላማ ብለን የተነሳ ነው እንግዲህ ግባችን ኢትዮጵያዊና ኤርትራውያንን በማቀፋቀስና ማደራጀት ለጋራ ጉዳያችን በሚል ጉዳይ ነው እና በመጀመሪያው እንደተጠቀሰው ደረጃ የአባይ ግድብ ጉዳይ ነው ብለን ተነስተን ነበር። ከዛውን ደግሞ ሳንወድ ሳይሆን በግዳችን ስለዚህ ስለተነሳው ግጭት እና ስለግጭቱ የዩናይትድ ስቴትስ ኮንግረስ አባላቶችን ለማስተማር እና ጫና እንዳያመጡብን የጀመርነው ካምፔን ነው።
በተጀመረው ዘመቻ ምን አርጋችኋል? ምንድን ነው የተደረገው ነገር?
የተደረገው ነገር ያው መጀመሪያ ተመራጮች ኦፊሻል ሚሄድ ደብዳቤ ማዘጋጀት ነው። ደብዳቤውን ካዘጋጀን በኋላ በየሶሻል ሚዲያው በየድረገጾች ማስተላለፍ ነው። ሰው የገባ ይሄንን እንዲፈርም ማለት ነው። ይሄንን ሲፈርሙ የእያንዳንዱ ሰው ፊርማ እና ኢሜል አድራሻቸው ይሄድላቸዋል ማለት ነው። ይሄንንም በማረጋችን እስካሁን ወደ 6500 ትውልደ ኢትዮጵያ ኤርትራውያን ኮንግረስ ሜምበሮቻቸውን ኮንታክት ለማድረግ ችለዋል፣ ለመገናኘት ችለዋል። በዚህም አማካኝነት ከ120,000 በላይ ኢሜይል ተልኳል። ወደ 1,000 የሎካል ኒውስፔፐሮች የሎካል ጋዜጣዎች ኮንታክት ተደርገዋል። ቀጥታም ለአሜሪካን ፕሬዚደንት ዶናልድ ትራምፕ እና ለአሜሪካን ቫይስ ፕሬዚደንት ማይክ ፔንስ 6500 ኢሜል ያው እያንዳንዳቸው ግለሰቦች ኮንታክት አድርገዋል። ከዛም በላይ ደግሞ አሜሪካ ውስጥ እንደሚታወቀው 100 ሴኔተሮች አሉ። እነኚህ 100 ሴኔተሮች እያንዳንዱ ስቴት 2 ሴኔተር አለው። ከመቶዎች ውስጥ 90ዎቹን ስለዚህ ጉዳይ ኮንታክት አድርገናቸዋል። ከዛ ደግሞ ከሴኔተርም ዝቅ ብሎ የሃውስ ኦፍ ሪፕሬዘንታቲቭ የሚባለው በአሜሪካ ውስጥ 435 አባላት አሉት። ከ435 አባላቶች ውስጥ ደግሞ 313ቱን በዚህ ጉዳይ ኮንታክት አድርገናል።
አሁን እዚህ ጋር የጠቀሷቸው ቁጥሮች አሉ። ድረገጻችሁ ላይ ያሰፈራችሁትን የመረጃ ቋትም ሳይነበረ 114,000 ነው የሚለው ኢሜሎች እንደተላኩ ነው ነው ያው ለፕሬዚደንት ትራምፕም 6254 መሆኑን እንደዚሁ ለባይደን 6227 ለካማላ ሃሪስ 705 ይላል። እንደዚህ በዝርዝር የገለጻቸዋቸው ነገሮች አሉ ድረገጻችሁ ላይ ማለት ነው። እነሱ የቀደመውንም ነው ወይስ በዚህ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው?
ይሄ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው። የአባይ ግድብ የራሱን የቻለ የአድቮኬሲ ካምፔን ነው። እሱን ደግሞ የእሱም ቁጥሮች አሉን። ግን ይሄ ልክ አሁን በአሁኑ ግጭት ከተጀመረ በኋላ በተቀሳቀስነው ደረጃ ነው ይህን ሁላ ኢሜል ሊላክና ኮንታክት ሊደረግ ይቻለው። ግን አንተ የያዝከው 114,000 ያው አንተን ካናገርኩ በኋላ ወደ 120,000 ቁጥሩ ከፍ ብሏል። ለዚህ ነው
ሌላው እዚሁ መረጃው ቋት ላይ የተጠቀሱ ነገሮች አሉ። ለተወካዮች ብቻ ሳይሆን በማህበራዊ ሚዲያዎችን ለምሳሌ በትዊተር 176 ለሚዲያ 991 እንደዚህ የሚል ነገር አለ እዛ ላይ። እና ዘመቻችሁ ከተወካዮች ውጭ ማህበራዊ ሚዲያዎችም ላይ መሳተፍ መራጭና ተመራጭን ወይም መራጭን ተወካይ ከማገናኘት ጋር እንዴት ይገናኛል ይሄ?
በጣም ጥሩ ደረጀ፣ አንደኛው ግባችንም እሱ ነው። በማህበራዊ ሚዲያ ላይ እየተገኙ ስለ ጉዳዩ ማስረዳት። አብዛኞቹ አሜሪካኖች ወይንም ተመራጮቹ ስለዚህ ጉዳይ ስራዬ ብለው አቴንሽናቸውን ሰጥተው እንዲማሩ ነው የምንፈልገው። ስለዚህ እነሱን ኮንታክት ካደረግን በኋላ እንደገና ኦፊሳቸው ጋር ሄደን አብሶ ብዙዎቹ አንዳንድ አሁን አብዛኛው አበሻ በሚኖርበት አካባቢ ወደ ቨርጂኒያ ወደ ሜሪላንድ የሚኖሩ አካባቢዎች ብዙ ሜሴጅ ስለሚላክባቸው ምን ላርግ ስለሚሉን ከዛ ደግሞ እነሱን ኮንታክት አድርገን ማስተማር ስለሚደረገው ነገር በአባይም ጉዳይ ይሁን ሰሞኑን ስለተመለሳውም ስለ ወቅታዊ ነገሮች ይሁን ትክክለኛውንና ጊዜያዊ የሆነውን መግለጫ መስጠትና ማስረዳት ነው የሚደረጋል። ይሄ በሶሻል ሚዲያ የሚደረጋል። ከዛ ደግሞ አልፎ አልፎም ደግሞ በጽሁፍና በዙም ሚቲንግ እየጠራን እንገልጽላቸዋለን ማለት ነው።
ደብዳቤው ከደረሳቸው በኋላ ተወካዮቹ መልሰው እናንተን የሚያነጋግሩበትም መንገድ አለ ማለት ነው?
ትክክል ነው። ያው አሁን እንዳልኩ ለምሳሌ ከመቶዎቹ ሴኔተሮች ውስጥ 90ዎቹ ደርሷቸዋል። 90ዎቹን ኮንታክት ልናረግ ችለናል በዚህ ካምፔን ብያለሁ። እና አሁን 90ዎቹም ግን እኩል ሰው አይደለም ኮንታክት የሚያደርጋቸው አብዛኛው ኮንሰንትሬትድ በሆነ ምሳሌ ሜሪላንድ እና ቨርጂኒያ ያሉ ሴኔተሮች በጣም 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 ብዙ ሜሴጅ ነው የሚደርሳቸው። ስለዚህ ይሄ ነገር ለነሱ በጣም በጣም ብዙ ሰው ኮንሰርንድ እንደሆነ ስለሚያዩ ምን ላርግ ስለሚሉ ሜሪላንድ እና ቨርጂኒያ የሚኖሩትን ሰዎች በነሱ ግለሰብ አማካኝነትና በነሱ መሪነት አማካኝነት ደግሞ ስብሰባ ይጠራል ከነሱ ኦፊስ ጋር ብቻና ብዙዎቹ የፖሊሲ ኤድ አላቸው የፎሬን ፖሊሲ ኤድ እና የራሳቸው ቺፍ ኦፍ ስታፍ አላቸውና እያንዳንዳቸው እዚህ ስብሰባ ላይ ከኛ ጋር ስብሰባ ያደርጉና ከእያንዳንዳቸው ግለሰቦች ጋር ስለዚህ ጉዳይ ላይ የበለጠ ደግሞ ማብራሪያ ይሰጥበታል ማለት ነው።
ካቶ አንድነት እምሩ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀንና እንግዳውን እናመሰግናለን። ለምሽቱ ያሉን ዝግጅቶች በዚሁ መጠናቀቃቸው ነው። የአሜሪካ ድምጽ ራዲዮ በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ሲያሰማ የቆየው የረቡዕ ምሽት ፕሮግራም እዚህ ላይ ያበቃ። በምሽቱ ፕሮግራም አናዘጋጅ በትዝታ በላቸውና በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። ነገ በተለመደው በ3 ሰዓት እስከምንገናኝ በሰላም ደሩ።